ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ ጳጉሜ 3 2010 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። በዓለም ዜና ይሆናል እንደወትሮው ፕሮግራማችን የሚከፈተው። ከዚያም ሁለት ቅንብሮች አዘጋጅተናል።
እኛ መሰረት አለ ሴቶች መልካም ግንኙነት የሚያበረታታ ይህንን የሚደግፍ ባህል እንዳለን ነው እና ለኦሮሞ ባህል ለምሳሌ አዶዬ ማለት ይሄኛው ነው። የሴቶች የጠበቀ ግንኙነት፣ እርስ በርስ ለመጠባበቅ፣ ለመደጋገፍ ብዙ ነገር ቃል የሚገቡበት ጥብቅ ጓደኝነት መሰረት ነው። በትግራይም ደግሞ አዳና የሚባል ባህል አለና ሴቶች አሁንም ጥሩ የሆነ ጥብቅ የሆነ ግንኙነት ለመመስረት ሰርቱበት ባህል ነው።
አክሊል ሶሎሞንና ህሊና ብርሃኑ ይባላሉ። ሁለቱም የህግ ባለሙያዎች ናቸው። በዚች በጳጉሜ ወር በየዓመቱ አንድ ቁም ነገር ብንሰራባትስ ብለው ተማክረው የጀመሩትን ያካፍሉናል። ሌላም ዝግጅት አለን።
ሙሉ ስራቸው ግን በቃ ይሄው ልመና ነው።
ሌላ ስራ የለም። ወፍጭጭ ሰማይ ብልጭ ሲል የተጀመረ ነው። ሌላ አሚና ሲኮራ አዝማሪ ይሆናል ነው። ጥናቢል ድምፅ ታገኘ አዝማሪ ቢሆን ነው እንጂ ሌላ ነገር የለም።
ከዛ ውጭ ማረስም መነገድም የለም።
የአሚና ገበሬ ፍየል በሬ ታይቶ አይታወቅም ሲጀመር።
የባህር ዳሯ ዘጋቢያችን አስቴር ምስጋናው ከላሊበላዎችና ከባህላቸው ጋር ታስተዋውቀናለች። አያመልጣችሁ። በዚህ መልክ እስከ 4 ሰዓት ድረስ ከእናንተ ጋር እንቆያለን። አብራችሁ እንድታመሹ እንጋብዛለን። መልካም ምሽት። ወደ ዜናው እንለፍ።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር የሥራ አስፈጻሚ ኮሚቴ ዛሬ ስብሰባውን መጀመሩ ታወቀ። ስብሰባው በመጪው ድርጅታዊ ጉባኤ ዝግጅት ላይ እንደሚያተኩርም ይነገራል። መለስካቸው አምሃ ተከታዩን አጠር ያለ ዘገባ አድርሶናል።
የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የሥራ አስፈጻሚ ኮሚቴ ዛሬ ስብሰባ መቀመጡ ታወቀ። ኮሚቴው በመጪው ድርጅታዊ ጉባኤ ዝግጅት ሊከናወኑ በሚገባቸው ጉዳዮች ላይ ትኩረት ሰጥቶ እንደሚመክር መገናኛ ብዙሃን ዘግበዋል። ከዚህ ባሻገር በዚሁ በድርጅቱ 11ኛ ጉባኤ ላይ ሊቀርቡ በሚገባቸው ሪፖርቶች ላይም እንደሚነጋገር ታውቋል። ኮሚቴው ከዚህ ቀደም ባለው ስብሰባው በጊዜ እጥረት ምክንያት ሊወያይ ባልቻለባቸው አጀንዳዎችም እንደሚነጋገር ምንጮች ይናገራሉ። ኮሚቴው በአሁኑ ወቅት በሀገሪቱ የተጀመረውን ሁለንተናዊ የለውጥ ሂደት ተጠናክሮ በሚቀጥልበት ሁኔታ እንደሚወያይና ውሳኔዎችን እንደሚያደርግ ይጠበቃል። በሚቀጥለው 11ኛው የድርጅቱ ጉባኤ ድርጅቱ ከፍ ባሉ አገራዊና ድርጅታዊ ቁም ነገሮች ላይ ከፍ ያለ ፋይዳ ያላቸው ውሳኔዎች ይደርሳል ተብሎ እንደሚጠበቅም አስተያየት ሰጪዎች ይናገራሉ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ኢትዮጵያ የባህር ኃይል እንዲኖራት ለማድረግ እንቅስቃሴዎች ተጀምረዋል አሉ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሰራዊት ዋና ኤታ ማጆር ሹም ጀነራል ሰዓረ መኮንን። ጀነራል ሰዓረ ይህን ያሉት የሰሜን እዝ የሀገር መከላከያ ሰራዊት አዲሱን ዓመት ምክንያት በማድረግ በመቀሌ ከተማ ዛሬ ባዘጋጀው መድረክ ላይ መሆኑን በዚያ የሚገኘው ዘጋቢያችን ሙሉጌታ አጽባህ ገልጾልናል። በቀጣዩ አዲስ ዓመት በኢትዮጵያ በዘመናዊ ቴክኖሎጂ የበለጸገ ሰራዊት ለመገንባት ታቅዶ እየተሠራ መሆኑን ጀነራል ሰዓረ ገልጸዋል። ለዚህም መንግሥት የተለያዩ አደረጃጀቶች ቀርጾ ሥራዎችን ጀምሯል ብለዋል። ከእነዚህ አደረጃጀቶች መካከል ሀገሪቱ በ2011 ዓ ም የባሕር ኃይል ለመገንባት የሚያስችል ሥራ የምትሠራ መሆኑ አንደኛው መሆኑን ተናግረዋል። የባሕር በር የሌላት ሀገር የባሕር ኃይል እንዳይኖራት የሚያግድ ነገር የለም ሲሉም አስረድተዋል። ብሔራዊ ጥቅም ለማስከበርም የባህር ኃይል እንዲኖር መንግሥት ወስኗል፣ መከላከያ ሰራዊቱም ሥራዎችን ጀምሯል ብለዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሰራዊት ዋና ኤታ ማዦር ሹም ጀነራል ሰዓረ መኮንን። አድማጮች፣ በዚህ ዜና ላይ በመጪው ሳምንት ሰፋ ያለ ዘገባ እናቀርባለን። ይህ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የኢራቅ ፓርላማ በባስራው ሁከት በትንሹ 12 ሰዎች የተገደሉበትን ሁኔታ አስመልክቶ ለመምከር ዛሬ ስብሰባ ጀምሯል። ህዝብ ለበርካታ ቀናት ተቃውሞ ሲያሰማ የቆየው የመሰረታዊ አገልግሎቶችን መዳከም፣ ሥራ አጥነትንና ሙስናን በተመለከተ መሆኑ ተዘግቧል። የፈረንሳይ ዜና አገልግሎት AFP በዚህ ሳምንት የተቃውሞ ሰልፉን የቀሰቀሰው በ1330 ሰዎች የተበከለ ውሃ ጠጥተው መታመማቸው መሆኑን ዘግቧል። የሀገር አስተዳደር ሚኒስቴር በከተማይቱ የአስቸኳይ ጊዜ አዋጅ አውጥቷል። ትላንት በመቶች የሚቆጠሩ ተቃዋሚ ሰልፈኞች ባስራ የሚገኘውን የኢራን ቆንሲላ ጽህፈት ቤት ወረው ካበቁ በኋላ እሳት ለኩሰውበታል። ኢራን ትውጣ፣ የኢራቅ ነጻነት ይመለስ ሲሉም ድምፃቸውን አሰምተዋል። የኢራቁ ውጭ ጉዳይ መስሪያ ቤት ቃል አቀባይ አህመድ ማህጁብ ስለዚሁ ሲናገሩ ዲፕሎማሲያዊ ሚሽኖችን ኢላማ ማድረግ ተቀባይነት የለውም፣ የኢራቅን ፍላጎት አይደለም ብለዋል። ዩናይትድ ስቴትስ በበኩሏ ሁሉም ወገኖች የጸጥታ ኃይሉን ጨምሮ በሰላም ተቃውሞ የማድረግን መብት እንዲጠብቁና የዲፕሎማቶችንና ኤምባሲዎችን ደህንነት እንዲጠብቁ በውጭ ጉዳይ ሚኒስቴር ቃል አቀባይዋ በሄዘር ኖሬት አማካይነት አሳስባለች። የፕሬዚደንት ዶናልድ ትራምፕ የምረጡኝ ዘመቻ አማካሪ ጆርጅ ፓፓዶፖሎስ ትላንት በ14 ቀናት እስራት እንዲቀጡ ተፈርዶባቸዋል። ብይኑን የሰጡት ዳኛ ፓፓዶፖሎስ የግሉን ፍላጎት ከሀገር ፍላጎት በላይ አድርጓል ብለዋል። በዘመቻው ወቅት የትራምፕ የውጭ ፖሊሲ አማካሪ የነበሩት ጆርጅ ፓፓዶፖሎስ ሮበርት ሙለር በያዙት ምርመራ ጥፋተኛነቱ ተረጋግጦ የታሰረ የመጀመሪያው ሰው ሆነዋል። በመጨረሻም ፍሎረንስ የተባለው ከባድ ውሃ የቀላቀለ አውሎ ነፋስ በአትላንቲክ ውቅያኖስ ላይ ጥንካሬ እየጨመረ በመገስገስ ላይ ነው። ይህ ከባድ አውሎ ነፋስ ነገና በሚቀጥሉት ቀናት ጊዜ ውስጥ ከፍተኛ ውድመት ማድረስ ወደሚችል ኃይል እየተቀየረ ይመጣል ሲሉ የአየር ትንባያ ባለሙያዎች ያስጠነቅቃሉ። እየተጠናከረ የሚሄደው ፍሎረንስ በቅድሚያ ቤርሙዳን ከመታ በኋላ ከፊል የዩናይትድ ስቴትስ ምስራቃዊ ግዛቶችን ያዳርሳል ተብሏል። ሕይወት ለማጥፋት ይችላል ሲሉም ተንባዮች ስጋታቸውን ይገልጻሉ። ፍሎረንስ አውሎ ነፋስ በአሁኑ ወቅት በሰዓት የ100 ኪሎ ሜትር ፍጥነት እንዳለው ተገልጿል። ዜናው አበቃ።
የዓለም ዜናዎቹን አደመጥን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። የሴቶች መልካም ግንኙነትን የሚያበረታቱ ባህላዊ መሰረቶችን መነሻ በማድረግ እህትማማችነትን የሚያጠናክር የማህበራዊ ሚዲያ ቅስቀሳ ለአምስት ቀናት እየተካሄደ ነው። የቢጫዋ እንቅስቃሴ በእንግሊዝኛ የሎ ሙቭመንት የሚባለው አባላት የጳጉሜ ንቅናቄ በሚል ሀሳብ በማህበራዊ ሚዲያ የማስተሳሰር መላ ይዘው ቀርበዋል። ጽዮን ግርማ ዝርዝሩን ይዛለች።
እህትማማችነትን፣ ሴት ለሴት የመተጋገዝ ባህልን ለማበረታታት እህቴ በሚለው የአማርኛ ቃልና ሀሳብ ላይ አዶዬ የአፋን ኦሮሞ ቃልና ባህልን አካተው አዳነይን ደግሞ ከትግረኛ ቃል መርጠው የሴቶችን ጓደኝነትና መልካም ግንኙነትን ለማጠናከር በጳጉሜ ወር ንቅናቄ መጥተዋል። ወጣቶቹ ወደ 30 የሚሆኑ ወጣት የተማሩ ሴቶችን አሰባስቦ የያዘው የቢጫዋ እንቅስቃሴ ቡድን አባላት በማስተማር በማንቃትና በሰብአዊ መብትና በስርዓተ ጾታ ጉዳዮች ላይ ይሳተፋሉ። የጳጉሜ ወር የአምስት ቀን እንቅስቃሴያቸው የዚህ ስራቸው አካል እንደሆነም ይናገራሉ። አክሊል ሰለሞን የሰብአዊ መብቶች ህግ ባለሙያና መምህርት ናት። ህሊና ብርሃኑም የህግ ባለሙያና መምህርት ናት። በስርዓተ ጾታ ህግ ላይ አተኩራ ትሰራለች። ሁለቱም በሀገር ውስጥና በውጭ ሀገር ዩኒቨርሲቲዎች ትምህርታቸውን ተከታትለው ወደ ኢትዮጵያ ተመልሰው ለሌሎች ሴቶች ማስተማር ማሳወቅና የማህበራዊ አገልግሎት ይሰጣሉ። በማህበራዊ ሚዲያ እና በተለያዩ የውይይት መድረኮች ላይ እያደረጉት ስለሚገኙት እንቅስቃሴ ጠይቄያቸዋለሁ። አክሊል ሰለሞን ስለ ጳጉሜ ንቅናቄ ከምታብራራበት ትጀምራለች።
የቋድሜ ንቅናቄ አላማው በጾታ እኩልነት ላይ የተለያዩ ጉዳዮችን እያነሱ ውይይትን መፍጠር፣ መድረክ መፍጠር ነው በዋናነት አላማው። ብዙ ርዕሶችን ያነሳል እና በነዛ ርዕሶች ዙሪያ እየተወያየ አዲስን አመት ልክ ቋድሜ መጨረሻ ወር እንደመሆኑ መጠን ቋድሜን ደግሞ በተሻለ ተስፋና በተሻለ ንቃት ለመጀመር ነው ቋድሜ ንቅናቄን የምናደርገው በዋናነት አላማ።
ህሊና፣ እዚህ ላይ የምትጨምሪው ነገር አለሽ?
የጳጉሜ ወር የመጨረሻ ወር ነው አንደኛም። ሁለተኛ የሁሉም ወር ጾታን በተመለከተ መወራት አለበት ብለን እናስባለን ከመስከረም እስከ ጳጉሜ። ነገር ግን የመጨረሻው ስለሆነ አመቱን ሙሉ ያላረግናቸው የቆጩ የቀሩ ነገሮች ካሉ እኩልነትን በማምጣት በተለይ ደግሞ የስራ ጾታ እኩልነትን በማምጣት የቀረን ያላረግነው ነገር ካለ እንድንተዋወስና ሰው ነቃ ብሎ መልካም የሆነ አመት እንዲጀምር በበለጠ ደግሞ የሴቶችን የስራ ጾታ ጉዳይ እንዳይረሳ እንዳይዋጥ የምናደርገው ማለት ነው።
እዚህ የቅስቀሳችሁ ላይ የተጠቀማችሁት የቅስቀሳ መንገድ አለ? ለምሳሌ እህቴን በአማርኛ ወደ ኦሮምኛና ወደ ትግርኛ ቀይራችሁ እነሱን ነገሮች ቀስቀሳ ያረጋችሁበት ነው እና እስቲ አክሊል ንገሪ ስለ እነዚህ መልእክቶች።
ተቋግም የምናደርገው ምንድን ነው? አምስቱን ቀናቶች ለተለያየ ነገር እንመድባቸዋለን እና የተለያዩ ርዕሶች እንሰጣቸዋለን እያንዳንዱን ቀን። የመጨረሻውን አምስተኛውን ቀን ደግሞ ለሚቀጥለው አመት ለጾታ እኩልነት ምን አይነት አስተዋጽኦ እንደምናበረክት ቃል ኪዳን የምንገባበት ቀን ነው። የመጀመሪያው ቀን በሴቶች መካከል እህትማማችነትና መልካም ግንኙነትን የማበረታታት ነበረ። ብዙ ጊዜ ምንድነው የሴቶች ግንኙነቶች ልክ መጥፎ እንደሆኑ ተደርጎ በማህበረሰቡ የሚነገረው፣ ሚዲያም ደግሞ ይህንን ነው የሚያሳየው። ብዙ ፊልሞች፣ አክሽን ድራማዎቻችን የሚያሳዩት የሴት ግንኙነቶች በጓደኝነትም ሆነ በሌላ በስራ መደብ ቢሆን ግንኙነቶች ጥሩ እንዳልሆኑ ነው እና ይህንን ሀሳብ የመቀየር ሴቶች መካከል ጥሩ ጓደኝነት፣ ጥሩ ግንኙነት እንዳለ የማስተዋወቅ ከዛም ደግሞ ማበረታታት ሴቶች ለእርስ በርስ እንዲጠቃቀፉ እንዲጠባበቁና አንዳቸው ለአንዳቸው መከታ እንዲሆኑ የማበረታታት ነገር ነበረ። ለዚህም እህትማማችነትን የማበረታታት አላማ ብለን እህቴ እያልን ሴቶች መልካም ግንኙነት ያላቸው ከማን ጋር እንደሆነ ከማን ሴት ጋር እንደሆነ እንዲነግሩን ነበር ያበረታታ ነው እና የተለያዩ ጥናቶች ሲሰሩ በሴቶች ንቅናቄዎች ላይ ያወቅነው ነገር ምንድን ነው? ባህላዊ እኛ መሰረት አለ ሴቶች መልካም ግንኙነት የሚያበረታታ ይህንን የሚደግፍ ባህል እንዳለን ነው እና ለኦሮሞ ባህል ለምሳሌ አዶዬ ማለት ይሄኛው ነው። የሴቶች የጠበቀ ግንኙነት፣ እርስ በርስ ለመጠባበቅ፣ ለመደጋገፍ ብዙ ነገር ቃል የሚገቡበት ጥብቅ ጓደኝነት መሰረት ነው። በትግራይም ደግሞ አዳና የሚባል ባህል አለና ሴቶች አሁንም ጥሩ የሆነ ጥብቅ የሆነ ግንኙነት ስለመመስረት ሰርቱበት ባህል ነው እና እነዚህም ባህሎች የማሳደግ የመኮትኮት ነገር እንሰራና በሴቶች መካከል ያለውን እህትማማችነትና የመደጋገፍ ባህል ብናዳብር ይህንንም የተለመደ መጥፎ ግንኙነት አላቸው ሴቶች የሚለውን ነገር አስተሳሰብ መቀየር ብለን ነው።
ህሊና፣ ምን ያህል ተሳትፎ አገኛችሁ በዚህ በማህበራዊ ሚዲያው ላይ አዶዬ፣ አዳነይ፣ እህቴ የሚል አድርጋችሁ ፎቶዎችን ያንቺ እህት ማናት፣ እህትማማችነት እንደዚህ የሚሉ በምስሎች የታገዙ ቅስቀ ቀሳዎችን ስታደርጉ ነበር እና ሌሎች ሰዎች ተሳትፎ አደረጉ ወይ? ሀሳባቸውን ሰጡበት ወይ?
ያው እኛም ይህንን ማድረግ የሚፈልገው ከኛ ውጭ ላለ ሰው ነው። እርስ በርሳችን ለመደጋገፍ አስራ አምስታችን ይሄን ያርገናል ብለን ለመታየት ሳይሆን ከኛ ውጭ ያለው ሰው ምን ያህል ተሳትፏል የሚለውን ነው የምናየው። እና ትናንትና እህትማማችነት የሚለው አይዲያ ለብዙ ሰው ተቀባይነትን አግኝቷል። ብዙ ሰው ፈልጎታል፣ ይወዶታል። እንዳየነውም ደግሞ ፌስቡክ ላይ ብዙ ሰው ሼር አድርጎታል። ከምንም በላይ እኛ ከምናስበውና ከጠበቅነው በላይ የራሳቸው ያደረጉት ብዙ ሰዎች አሉ። በራሳቸው መልኩ ወስደው በራሳቸው መልኩ አቅርበውት እኛ እንዲያውም በጣም ወደነው ወደ ራሳችን ፔጅ ያደርግላቸውን ሰዎች አሉና ከምናስበው በላይ ትልቅ ተቀባይነትን አግኝቷል ብለን እናስባለን። ያየነውም እሱም ነው። ይህንንም ደግሞ ትራክ ለማድረግ ሀሽታጎች እንጠቀማለን። የጳጉሜ ንቅናቄ፣ ጳጉሜ አክቲቪዝም ኢትዮጵያ የሚሉትን እና በዛ ስር ስናይ ብዙ ሰዎች እንደተሳተፉ ለማየት ችለናል።
ከስርዓተ ጾታና ከመብት ጋር በተያያዘ እንደዚሁም በማህበራዊ አገልግሎት ላይ በቢጫዋ እንቅስቃሴ፣ በሴታዊነት እንዲሁም በሌሎች እንደዚህ ከስርዓተ ጾታና ከመብት ጋር በተያያዘ ከሚሰሩ እንቅስቃሴዎች ጋር አትታጡም እና እስቲ የእናንተን ስራና ከሌሎች ጋር ያላችሁ ተሳትፎ ምንድን ነው? ህሊና፣
ከህትማማችነት ሊጀምርና እኔና ትናንትና ባወራነው ሰን በጣም እንደማማሶች ነን። ከዘጠነኛ ክፍል ጀምሮ አብረን የተማር ነው። ከአንደኛ ዓመት ጀምሮ ደግሞ በጣም አብረን ቀርበን እንተራን ነበር። በደንብ እንተዋወቃለን። እኔ እንደ አክሊል ሲቆጣኝ ምሰራ ሰን ይህላ አይመስለኝም። እና በብዙ ነገር እርስ በርስ የምንደጋገፈው ነው። ስለዚህ ይህንን ነገር እኛ ስንጀምር፣ ንቅናቄውን ስንጀምር አንድ ቦታ ብቻ የሚሰራ አይደለም። ሁሉም ብዙ ሰው ይጠራሻል። ብዙ ቦታ ትፈለጊያለሽ። ቦታ እኩልነት ጥያቄ ደግሞ ከምንም በላይ የፖለቲካም ጥያቄ ነው እና በተለያየ መልኩ ስለሚመጣ በተለያየ ቦታ በተጠራንበት ቦታ እኛም ራሳችን ደግሞ ሰው የምናሰባስብበት አቅም አለን ባልንበት ቦታ ሁን እንገኛለን። የልሙነት መጀመሪያችን ሊሆን ይችላል። ከዛ ውጭ ደግሞ አንቺ እንዳልሽው ሴታዊት አለ። ከሴታዊት ውጭም ደግሞ ረግስ እየመጡ ነው። አሁን ስራ ስጡታን ወደፊት እናራምዳለን፣ ወደፊት ዘነው እንሄዳለን፣ ከፍ ማድረግ እንችላለን። ወይም ሰዎች በመጡ ቁጥር እኛ የምንችለውን ያህል እንደግፋለን። እርስ በርሳችን እንደረጋግፈን ነው እየደረስ ነው ማለት ነው። በንቅናቄ ዙሪያ ላይ
ሌላ ያየሁት እንቅስቃሴ አለ። ልብሶችን በዚህ ቀናት ውስጥ እርዳታ ለግሱ የሚሉ ማስታወቂያዎችን አይቻለሁ። አክሊል፣ ከእሱ ጋር ያላችሁ ተሳትፎና ግንኙነት ምንድን ነው?
የተጀመረው እንኳን ከኛ ውጭ ነበረ፣ ግን እኛም ደግሞ ይህንን አጋጣሚ በመጠቀም በጎጂና በገዶ ለተፈናቀሉ ወገኖች ልብስ የማሰባሰብ ስራ ማገዝ ፈልገን ነበረን ነው ከክሎዝ ድራይቭ ከሚለው እንቅስቃሴ ጋር በመተባበር ልብስ እያሰባሰብን ነው ተፈናቀሉ ወገኖች እና በጣም ብዙ ልብሶች ሰብስበናል። አሁንም ግን አላለቀም እና እየሰበሰብን ነው ያለ ነው።
ምን ያህል ናችሁ? ምን ያህል ሴቶች፣ ምን ያህል ወጣቶች ናችሁ?
በአጠቃላይ በቢጫው እንቅስቃሴ ወይም የሎ ሙቭመንት በምንለው ከሆነ በዋናነት የቀን በቀን እንቅስቃሴውን የምንሰራው ሰዎች ጥቂት ነን፣ ወደ 30 እንጠጋለን። ከዛ ውጭ ደግሞ በበጎ ፈቃደኝነት የተለያየ ዝግጅት ሲኖረን የሚደግፉንን ሰዎች አሁን እነሱም ቆጥረን ስለማንጨርስ ቁጥር በምትን አንለውም፣ ግን በዋናነት እንቅስቃሴው ምንትን የምንለው ወደ 30 እንሆናለን።
ሁለታችሁም መምህራን ናችሁ፣ ዩኒቨርሲቲ ውስጥ ታስተምራላችሁ፣ በተለያዩ የኢትዮጵያ ቦታዎች ትንቀሳቀሳላችሁ፣ አዲስ አበባ ውስጥ መቀመጫችሁን አድርጋችሁ ሰፋ ያለ እንቅስቃሴ ታደርጋላችሁ እና ህሊና፣ አሁን እንደ ዋና ዋና የምታያቸው የሚታዩ የወጣቶችና በሴቶችም ላይ አተኩራችሁ ስለምትሰሩ ችግሮች ምንድን ናቸው?
ዋና ችግር ምለው ከለውጥ እንጀምር። የሴቶች ጥያቄና የወጣቶች ጥያቄ ለውጥ የሚገባው አይመስለንም እና እንደ ሀገር ደረጃ ለለውጥ ቦታ ሲሰጥ ሌላ ሌላ ለውጦች ነው እንጂ ሴቶች ላይ ያለው የእኩልነትን ጥያቄ ለውጥ አስፈልጓል ብለን አናስብም። ስለዚህ ከሱ እንጀምራለን። የሴት ጥያቄ፣ የሴት ጥያቄ፣ የፖለቲካ ጥያቄ መሆን ካልቻለ የመጀመሪያው ችግር፣ ትልቁ ችግር የሚሆነው እሱ ነው ማለት ነው። በተለይ ደግሞ ወጣት ሴቶች ሴት ሲባል ትዝ የሚለን ትላልቅ ሴቶች፣ ወጣት ሲባል ደግሞ ትዝ የሚለን ወንድ ወጣቶች ከሆነ ሴት ወጣቶች መሀል ላይ ተጥለው በመሀል ላይ ቆመን ያሉት ማለት ነው። እና እሱ አንደኛው ችግር ነው ብዬ አስባለሁ። ሁለተኛ በሀገር ደረጃ በጣም ወደኋላ የቀረንበት ህግ መሻሻል ላይ ነው። ምናልባት እኔም አክሊልም ከህግ ባክግራውንድ ስለምንመጣ ህግ ተምረን ስለሆነ ህግም ስናየው ብዙዎቹን ሴቶች የሚጠብቅ አይደለም እና ሴቶች ላይ ያለው መላላት በጣም ያሳስበኛል። ሶስተኛ ንቃት ሊሆን ይችላል። ለመንቃት አለመፈለግም አለ። በባህል በቋንቋ በአገላለጽ በየቀኑ የምናየውን እና ኢትዮጵያ የሴቶችን ሀብቷን የሴቶችን ኃይል የምትበላ ሀገር ናት ብዬ ነው የማስበው። እንግዲህ የኔ ፍልስፍና ሊሆን ይችላል፣ ግን በብዙ መልኩ ትውጣለች። እንኳን በመንግስት ፖሊሲ የሚያልፉ ሰዎች ይቅርና እንኳን በመንግስት ህግ እርዳታ የሚያልፉ ሰዎች ይቅርና ያደግንበት ማህበረሰብ ከምንም በላይ ቀና ሆኖ የሚያደግበት የሚፈልግ ነበር። ቤተሰቦቻችን በጣም ይደግፉን ነበር። ራሳችንንም በጣም እንደግፋለን። እርስ በርስ ሪያክሽን እየደረስ ነው። እኛ እንኳን የመንግስት አይ ቲንክ ልማት ውጤት ነው ብዬ አላስብም። እኔ ወይም ድጋፍ ውጤት ነው ብዬ አላስብም። ነገር ግን እንደዛም ሆኖ እኛን እንኳን የጎተትበት ብዙ ነገር አለ። ፕሪቪሌጅ ወይም ደግሞ ከፍተኛ ማዕረግ በቤተሰብ ሊሆን ይችላል። በስራሽ እንኳን አግኝቶሽ ወደታች የሚቀር እንኳን ምንም ለሌላት የደከመችው ገና ፖሊሲና ህግ ወጥቶላት ለምትባለው ሴት ይቅርና ማለት ነው። ስለዚህ ይሄን ያለው ይሄ ችግር ነው ብዬ አስባለሁ።
አክሊልስ፣ እንደው በአንቺ በኩል የምታነሻቸው የሚታዩ የማህበራዊ ዋነኛ ችግሮች መቀረፍ አለባቸው ከወጣቱም ከሴቶችም ከአስተሳሰብም እንደዚህ የምትያቸው አንኳር ጉዳዮች አሉ?
በጣም የሚያሳስበኝ እኔ አንድ ትልቅ ነገር የሴቶች ጉዳይ ሁሉ የመጨረሻ የምናየው ጉዳይ መሆኑ ነው። የሆነ ነገር ተሰርቶ ይደረስበታል ብለን ቆይ ብለን ወደኋላ የምንገፋው ነገር መሆኑ በጣም ያሳስበኛል። ሌላ በጣም የተዛባ አመለካከቶች አሉ። ከመንግስት እኩል ነው ስለሚል የሴቶች መብት ተረጋግጧል በቃ የሚል የተሻባ በጣም አመለካከት አለ። አሁን ላይ በተለይ በጣም እየጎዳኝ ያለው ግን ይሄ ነው። በቃ ሴቶች እኮ እኩል ሆናችኋል፣ እኩል ናችሁ ተብላችኋል፣ ምን እንደምትፈልጉት የሚል የሴቶችን ጥያቄ የሴቶች ላይ ያለውን የበታችነት እኩል ያለ መሆን ነገር ያለመረዳት በጣም ትልቅ ችግር አለ እና ይሄ ደግሞ አስተሳሰብ በጣም እየጎዳን የበለጠ ምክንያቱም ጥረቶችን እያስቀረ ነው። ተሟልቷል ተብሎ ጥረት እንዳይደረግበት በጣም እንትን እያለ ነው እና ሰዎች እንደውም አሁን ሴቶችን ጉዳይ ስታነሽ ደግሞ ምን ፈለጋችሁ እስከመባል ድረስ እያደረሰ ነው ያለ በጣም የተዛባ አመለካከት አለና ብዙዎቹን ሚሊና ጥቀሳቸዋለች። ያው ሴቶች በጣም ድርብርብ የሆነ ችግር ነው ያለባቸው እና ከዚህ ሁሉ ግን በጣም የሚያሻሸበን ሁለት የሆነ ታይም ነው ማህበራዊም ነው ኢኮኖሚያዊም ነው ብዬ የማስበው ነገር በሁሉም መንገድ ጨርሳችኋል በቃ ተደርጎላችኋል ተብሎ የማሸቡ ነገር በጣም ያሳሽበና ሌላው ያው እንዳልኩሽ ወደ ጎን የመቀፍ ሴቶች ነገር ይደረስበታል ተብሎ አለመታሸቡ የሀገር ጉዳይ መሆኑ ራሱ በጣም በቀጨጨ መልኩ ነው የሀገር ጉዳይ ራሱ ተደርጎ ሲታሰብ በጣም ቀለል ተደርጎ ነው የሚታየው እና እንደ አንገብጋቢ ጉዳይ አስቸኳይ አሁን መታየት ያለበት ነገር መስሎም አይታየንም እና ብዙ በሀገራዊ በዜግነት ጥያቄዎች ላይ የሴቶችን ጉዳይ ወደ ኋላ የማለፍ ነገር አለና ከእነዚህ ነገሮች ጋር ያለውን በሙሉ ትስስር አለማየታችን በጣም የሚያሳስበኝ ጉዳይ ነው።
ሁለታችሁም ችግሮቹን አንስታችሁታል። እነዚህን ችግሮች ለመቅረፍም ይመስለኛል እነዚህን እንቅስቃሴ የምታደርጉት እና ሌላ ጊዜ በስፋት ይዘናችሁ እንመለሳለን። እንቅስቃሴያችሁን ማሳወቅ ማስተማር የምትፈልጉትን ጉዳይ አንስታችሁ በሌላ ውይይት ታለ እንመለስበታለን። ለዛሬ አክሊል ሰለሞንና ህሊና ብርሃኑ ለሰጣችሁን ማብራሪያ በጣም እናመሰግናለን።
ጽዮን ግርማንና እንግዶቿን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። በአንድ ሙዚቃ እረፍት እናድርግና ወደ ቀጣዩ ዝግጅት እናልፋለን። I'm the time to suffer.
የአዲስ ዓመት ዋዜማ እንደመሆኑ ደግሞ አንድ የአዲስ ዓመት ዜማ እንጋብዛችሁና ወደ ቀሪው ዝግጅታችን እናልፋለን። ቴዲ አፍሮ አበባዬ ሆይ ይላል።
በኢትዮጵያ ትንሣኤ Zemana uletu Sitsamu malaka Udebasan Zemam katu አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤትስ ክሰራ እንኳን ቤትና የለኝም አበባ እደጃ ጣለ ኮኮብ ስቦት
ወበል ማሲንቆ ወበል ክራሬ ዝፈናገሬ ወበል ዋሽቴ አንተ ማሲንቆ ስታይ ሰው ታቆ
ወበል ማሲንቆ ወበል ክራሬ ዝፈናገሬ
በመግቢያው ባጭሩ እንደሰማችሁት ዛሬ የባህር ዳሯ ዘጋቢያችን አስቴር ምስጋናው ላሊበላዎች፣ በተለምዶ አሚናዎች እና ጥንታዊ ባህላቸውን የሚያስተዋውቁን እንግዶች ይዛ ቀርባለች። አብረና ድምጥ።
የዘር ሐረጋቸውን የሚመዙት ከንጉስ ላሊበላ ነው። ከልመናዎች ሌላ መክሊት የለንም ባዮች ናቸው። ምን ነው ሲባሉ መልሳቸው የአባቶቻችን ነው ነው የሚሉት። በተለምዶ አሚናዎች፣ በሌላ አጠራር ላሊበላዎች እየተባሉ የሚጠሩ ማህበረሰቦች። አሚናዎች ወይም ላሊበላዎች በሀገራችን በትግራይ፣ በኦሮሚያና በአማራ ክልሎች በተለያዩ ቦታዎች ተበታትነው የሚገኙ ማህበረሰቦች ናቸው። ድሮ ገና በሌሊት ወፍ ጭጭ ሳይል ጎሳ ይቀድ ነበር የሚለምኑት። ዛሬ ግን ጠራራ ፀሐይን መርጠዋል። ከረፈደ ያገኘውት ሰውነት ለገሰ በአንድ ግለሰብ መኖሪያ ቤት ላይ በር ላይ ቆሞ የሙገሳ ቃላቱን እንዲህ ሲያወርድ ነበር።
እንኳን ተገናኘን የዘረ መልካም ልጅ አገለታ ይድረሰው። አድሮ ይገናኛል ሞት ያልቀደመው ሰው፣ ጥሩ እንደ በረሌ የማደፈር ሰው፣ ላለ የሚያበላ እንኳን ሌለው ሰው። እጅህን አዝናም ነው ወይ ለስንቱ አደረሰው። ተልጆች ጋር አይኔ አበባ ተምትወዳ ሚስት ተባለቤት ጋር ታገኘው ደና አንዱን ልብስ አልብሰኝ ቅርብ ይበልና።
ለሚሰጥ ሰውስ ምን አይነት ሙገሳ ነው የምትሰጠው?
አሁን እንግዲህ ስጦታን እቀበላለሁ። እሺ፣ እግዚአብሔር ይስጠለን፣ እግዚአብሔር ይስጠለን፣ እግዚአብሔር ይስጠለን፣ እግዚአብሔር ይስጠለን፣ እግዚአብሔር ሰጥቶ ቅፉን አርቆ መልካም መርቆ በጠፋ ጠግቶ በጎደለ ሞልቶ ይስጥልን። ምቀኛ ቢመቀኝ ጥላት ቢዋሽ አምላክ አድርጎ ትልቅ አትሆንም ትንሽ። ምቀኛ ከአረረ ሸረኛ ሀረረ የተቀመጥክበት ቦታው መሰከረ። ያው ተመልከቶ አበባው ሲያምር ሌት እንደ ጨረቃ ቀን እንደ ጀንበር።
ሳይሰጥ ለሚቀር ሰውስ ምንድን ነው የምትለው?
ሳይሰጠኝ ለሚቀር አሁን እዛው ምን ባሰጡ ብታሰናብቱ እንኳን አትቆሙ ብትሉ እኮ ምንም ጉዳት የለውም እልና እዛው ጎረቤት እሄዳለሁ። ጎረቤት እሄድና በእናንተ ማድሉኝ ባለማረጉ ሰው ብዬ ልመናያን ስቀጥል እንኳን ተገናኘን የዘረ መልካም ልጅ ገለታ ይድረሰው። አድሮ ይገናኛል ሞት ያልቀደመው ሰው። አሽሙሬን መጀመሪያ ነው። ባለጌቢ ከበራ የጠጣ ማበር ያዩ ልጅ ደግ ነው ምንም ጦም ቢያድርህ። ያዩ ልጅ ደግ ነው ዝናውን ይወዳል። ንፉግ ለመንገዱ እያየን ያገዳል። በእናት በአባቱ ቤት በመስጠት ያደገ ያበላል ያጠጣል እያደገደገ። በእናት በአባቱ ቤት መስጠት ያላየ ሰው ሲያሞግሱት ያውቅ ቢያሙት ወዳይ ብሰው። ላየ ትልቅ ዘር ያዩ ልጅ ደግ ነው ይገኛል በውሉ ቢያገይ በገንዘቡ ቢያጣ በምግባሩ። ይህ እንግዲህ እሱ አሽሙር ነው።
ሰውነት ለገሰ ከጎጃም ደጀን አካባቢ ነው የመጣው። ኑሮው በሙሉ ልመና ላይ ነው የተመሰረተው። ታሪኩን እንዲያጫውተኝ ጥቂት ጊዜ ለመንኩት። በቆይታዬ ግን ታሪክን፣ ባህልን፣ እምነትንና ጥበብን ተማርኩበት። ይኸው ለእናንተም አካፈልኳችሁ። ጥያቄን ስጀምር ልመና ወይስ ስራ የቱን ልምረጥልህ አልኩት።
ወደ ስራችን ልንር ነው ምንል ተቤታችን ስንወጣ በበጋም ቢሆን አህያችንን ጭነን ስንሄድ ወደ ስራችን ልንር ነው ምን
ጀመርከው?
ምን እንግዲህ ዓመተ ምሕረቱ ምን ላይ እንደሆነ እኔ እንጃ። 18 ዓመት ወደዚህ ያው ልመና ላይ ነው ያለው።
ወላጆች እያየህ ነው ያደግከው?
አዎ፣ እነሱን እከተላለሁ። ያው በበጋም ያው ገጠር አህያ ጠብቃለሁ፣ እነሱ የሚሉትን እከተላለሁ። ተዘዋዲያ ግጥሙንም ምኑንም ተነሱ ተማርኩ። ያው
ብዙ ጊዜ ከተማ ላይ የምትታዩት ክረምት ላይ ነው። ለምንድን ነው ክረምትን የምትመርጡት?
ከተማ ስለምናሳልፈው ነው ክረምቱን። በበጋ ገጠር ነው፣ እህል አዝመራ ይወቃል፣ ገጠር ነው የምንለምን። በክረምት ግን ከተማ ያው የመንግስት ሰራተኛው ምኑም እረፍት ነው። ምንድን ነው ያው በክረምት ከተማ ነው የምናሳልፍ።
ሙሉ ስራችሁ ግን በቃ ይሄው ልመና ነው?
ሌላ ስራ የለንም። ወፍ ጭጭ ሰማይ ብልጭ ሲል የተጀመረ ነው። ሌላ አሚና ሲኮራ አዝማሪ ይሆናል ነው። ጥናቢል ድምጽ ታገኘ አዝማሪ ቢሆን ነው እንጂ ሌላ ነገር የለውም።
ከዛ ውጭ ማረስም መነገድም የለም
የለም። የአሚና ገበሬ ፍየል በሬ ታይቶ አይታወቅም። ሲጀመርም የለውም። ትልቅ እንረደው ነው እንጂ ታረስበት አይባልም። እና አሚናም ያው ልመና እንጂ የለውም የለም።
ግን ለምን እንደምትለምኑ ታውቃላችሁ?
ሻለው ያው ይቆምጣችኋል ነው። ግን አሁን ትልቁን አረስተን የምመልሰው ትቶ ተቆምጦ ያየነው ነገር የለም። ብቻ እኔ ትቼ ልቆመጥ ነው ወይ የሰው መጀመሪያ አልሆንም በማለት ያው በፈራቻ ሁሉም ያው በመህር ነው በመለመን ያለ።
እንደው ለአንድ አመት እንኳን የሞከረው ሰው የለም
የለም
አቁሞ
የለም። ያ ቢታይማ በእርግጥ መቁመጡንም እናረጋግጥ ነበር። እንደገናም ታልቆመጠው ደግሞ ሻል ሻል ያለው ወደ ስራ ለሚሰማራ ነበር።
ብዙ እኮ አሁን በጉልበታችሁ ሰርታችሁ መብላት የምትችሉ ሰዎች ናችሁ በአብዛኛው።
ፍላጎቱም ነበረን እንጂ ኩልሽ ይሄው ይሆናል በማለት ነው እንጂ ሰርቶ መብላትን የመሰለ ነገር እኮ የለም። የሰው ፊት እኮ ነው።
ግን አሁን ከዚህ ከልመና የምታገኙት ገቢ በቂ ነው ብለህ ትላለህ?
እሱማ እየኖርንበት እየኖርንበት አሁን በበጋ ስንትና ስንት እህል ጭነን እናስገባለን እኮ። አዎ፣ ቅርብ ቅርብ ዙሪያ ያለውን ጭነን እናስገባለን፣ ራቅ ያለውን እንሸጣለን። እና ያ እንኳን እኛን ለሰውም ተርፋለን።
ዘራችሁ ግን ከየት እንደመጣ ታውቃለህ?
ዘራችን የመነሻው እንግዲህ ያው ላሊበላ ነው የሚባለው። አዎ፣ ተዛም በኋላ እንግዲህ በየቦታው ነው። አሁን በዚህ በመራ ቤቴም አለ እና በሸዋ ላሊበላ እንባላለን ስማችን። በጎጃም አሚና ነው። በወሎ አባ ውዴ እንባላለን። በጎንደር አባ ነዝንዝ እንባላለን። ይህ ስማችን ይሄ ነው።
ጋብቻስ እንዴት ነው የምትጋቡት? እርስ በራሳችሁ ነው ወይስ ወጣ ብላችሁ ማግባት ትችላለን?
አራ እርስ በራሳችን ነው። እኛ እስከ ሰባት ቤት ድረስ ጠይቀን ባይድ ነው። ከሌላ ሰው ጋር አንጋባም። አዎ።
ለምንድን ነው?
ጋብቻማ ይከለክለናል። እሱ ልመና ሊሄድ ነው ወይስ ይሄኛው እርሻ ሊገባ ነው? በዚህ ምክንያት አይሆንም።
የራሳችሁን ዘር ነው የምታገ?
አዎ የትም ቦታ የትም ሩቅ ቦታ ቢሆን ያው የራሳችንን ዘር ፈልገን።
ፍቅር እኮ ግን አስቸጋሪ ነው። አሁን እንደው ሌላ ልጅህ አሁን ለምሳሌ ሌላ ከእናንተ ዘር ውጭ ፍቅር ቢያስቸግረው ምን ልታረጉ ነው?
እኮ እንግዲህ እስታሁን እንጃ የለም እንጂ እንግዲህ ያማ ያው ተበላሸ ማለት ነው። ሌላ ውስጥ ገባ በቃ።
አንተ እንደው ስራውን ብትተው ትመርጣለህ ወይስ መቀጠል ነው የምፈልገው?
እኔ እንኳን እድሜም እንግዲህ ገፋ እያለ ነው። እኔም የወለድኩት ልጅ አሁን ወደ ስራ ለሚሰማራ ደስ ይለኛል። ግን ይሄ ይሆናል በማለት ፍራቻ ውስጥ ነው ያለን።
እስከ ዕለተ ሞት ነው ማለት ነው መለመን ያለብን?
አዎ፣ ሌላ ምን አለ? ምንም አማራጭ የለም እኮ።
የአሁኑ ዘመን ልጅስ እንደው የመለመን ፍላጎት አለው?
ፍላጎቱ የላቸውም። ብቻ እንግዲህ እኛ ቀደም ያልኖች ደግሞ እንዲህ እንሆናለን የሚል አስፈራራቸው ስለምናስፈራራቸው ነው እንጂ ፍላጎቱ የላቸውም። እንኳን እነሱ እኛ በአሁኑ ዘመን ላይ እኛ ራሱ እየጠገንን እናያለን። አስጠልቷላ ነገሩም ተራቋል። አማርኛውም ተሰው የሚወጣ አማርኛም ሌላ ጉዳይ እየሆነ ነው። ያን ባህሉን መከተሉን ትቶ ሌላ አማርኛ እያዞረ ነው ያለ። ያልተቀየረ ነገር የለም። ቀይሩ፣ ለምን ሰርታችሁ አትበሉም ነው የሚሉን በየቦታው። እኛ ዝም ብለን አከረን ይህን ይዘን ተቀምጠናል እንጂ ያው በየቦታው አሁን ተቀባይነት የለንም።
አሚና ሲኮራ አዝማሪ ይሆናል ብለኸኛል እና መቀየር ብትፈልግ አዝማሪ መሆን አይከለክልህም?
አይከለክለኝም። ድምጼ ነዋ የሚጠይቅ። ያ ድምፃዊ መሆን አለብኝ እና ዘፈኑን መቻል አለብኝ፣ ድምፃዊ መሆን አለብኝ እንጂ ያስ ቢሆን ያው ስጡኝ አይደል? ሌላ ምን አለ? አዝማሪም እኮ ያው ስጡኝ ነው። በዘፈን ተቀየረ እንጂ ስጡኝ ነው። ሰው ፊት ያው እንጣጥ እንጣጥ ብሎ ያው ስጡኝ ብሎ ተቀብሎ ነው። ሌላ ነገር ለውጥ የለውም አንድ ነው።
ስለዚህ አዝማሪ መሆን ማንም አይከለክል?
አዎ፣ ድምፅ ማጣቴ ነው እንጂ ምንም የሚከለክለኝ ነገር የለም። ያው ስጡኝ ነው፣ ሌላ ነገር የለውም።
ግን እኮ አሁን ስሰባው ድምፅ ቆንጆ ነው፣ ለዘፈን ይሆናል።
አይ አልሆን ብሎ ነው እንጂ ሳልሞክረው ቀረው ብለሽ ነው? አልሆን ብሎ ነው።
ሞክረዋል?
አሁን ተማሲንቆ ጋር ተነገሩ ጋር ሳይይዘው አልሆነም። ስላልሆነ ተውኩት እንጂ ስጡኝ ስለሆነ ምንጊዜ የሚያሆነው።
እንደው ግጥሙንስ እንደው ከየት ነው የምታገኙት? የተሸመደደ ነው ወይስ አዳዲስ ነገር ትጨምሩበታላችሁ?
ግጥሙን እኛ እንደሆነልን ነው ታገኘን። ተዝችውም ፈጠር እናደርጋታለን። በቅጠሉም በሳር በቅጠሉም በቤቱም እንገጥማለን። በአዲሱ ቤትም አዲስ አለም ይገባበት እንላለን። ግጥም እዛው እየፈጠር ነው በአብዛኝ። በስተቀር ያው ስንከታተል ታባቶቻችን ያችኑ የሰማናትን የያዝናትን ያችናል። በቃ ሌላ በትምህርት የለ በምን የለ የተከተለን ያጠና ነው።
ለልመና የምትወጡት በጣም በደረቁ ለሊት ነው። ድሮ እንደውም በጣም በለሊት ነበረ እና አሁን እንደውም ከነጋ እየመጣችሁ ነው እና ለምንድን ነው በለሊት የምትወጡት?
አማ ባህሉ ነው፣ ደስ የሚል ለሊት ነው። አሜናና ጅብ ተነጋ ያምርበትም ነው የሚባል። አሜናና ቅቤ ጣሃይ ተሞቀው አይረባም ነው። ለሊት ይነሳል፣ እንደተኙ ይገጣጥማል፣ ይጮሃል። የዛን ጊዜ እንደሆኑ ሰውም አልናቀውም ነገሩን። ብድግ ይላል፣ መብራቱን ያበራል፣ ይከፍታል፣ ይሸልማል፣ ይመረቃል፣ ተመርቆ ይሄዳል። በዚህ ምክንያት ነው ለሊት የምነድ።
ታዲያ አሁን ለምንድን ነው ባህሉን የሻራችሁት? አሁን እኮ ቀን ቀን ነው እየመጣችሁ ያለው።
አሁንማ እንደ ማስቸገር ስላደረገ ነው። ትንሽ ለሊትም ሲሄዱ እንደ መጎዳትም እያሉ እንደው ዱርየውም ምንም እንደ መጎዳት ሳንቲም አላቸው እየመሰላቸው እንዲያ ሲሆን ጊዜ ያው ወደ ቀን አዙረነዋል።
ሴቶቻችሁ አሁን በሌሊት መነሳት፣ ልጅም ይዞ በሌሊት መሰቃየት ጥሩ ነው ትላለህ? በተለይ ይሄ ስራ ለሴት ልጅ ጥሩ ነው?
ተጥንት የወረደ ነዋ። ጥሩ ሆኖ አይደለም እኮ ያው ተቀባይነት ይኖረዋል አይደለም። ተጥንት የወረደ ስለሆነ አለ ሴት ደግሞ አሚን አይሄድም። መታወቂያችን ያው ግልጽነታችን ሴት ይዘን አህያችን ስንር ይሄ ነው የኛ መታወቂያ።
አሁን አንተ መቼ ሴት አለህ ከጎን?
አሁንማ እንግዲህ እንደ ጊዜ ሆኗል። አውጭኝ አውጭኝ። እሷን በበኩሉ ያው እየሞከረች ነው። ያ ነው እኔ አንዱ ቤት ሲይዝ እሷን ፈቀቅ ብላ አንዱ ሰፈር ላይ ነው ያለች። በየብቻዋችን እየጮን ማለት ነው።
አሁን እዚህ ምንድን ነው ቤት ተከራይታችሁ ነው ያላችሁት?
አዎ እዚህማ ኪራይ ነው።
ስንት ብር ትከራያል?
ክራይኛ በቀን ነው እንደ ወለል ለምንከፍል 5 ብር እየከፈል እናያለን።
አመሻሽ ላይስ የት ነው የምታመሹት?
መሸሽ መዋ ብሎ ጉርስ አይቀር። ሴቶችም ያው ቡናቸውን አፈሉ፣ ጠላም ተሞከሩ፣ ያው በጆክ ያመጣሉ፣ ቁጭ ላሉ። እኛም ደግሞ ያው ተቀላቅለን ወደ መጠጡ ነው አይቀር። ያው እንግዲህ ጉረሩ አይደል? አዎ ወደ ኋላ የለም።
ቁጠባ የሚባል ነገር የለም ማለት እኮ ነው።
አይ ቁጠባ እንደው ቢኖርም ልብ ያለው ይሞክራል። በስተቀረ ግን ለመጠጥ ደግሞ ወደ ኋላ የለም።
ስለዚህ
አሁን ምንጊዜም ለወር ነው። አዎ
ስለዚህ ከእጅ ወዳፍ ነው ኖሯችሁ ማለት ነው።
ከእጅ ወዳፍ ነው። ስለዚህ እኛ እንደውም ለነገ የሚባል ነገር የለም። አሁን የመጣ ነው እንጂ አልፈጠረብንም። ሄደንም አናጣም። ለምን አትጣ ተልምን አትውጣ ነው ያለን ሲሰራ ነው
ያበባል ነው።
አዎ እና የሚጨክንም ብንም የለም። አሁን ለእህቱ ለወንድሙ የማያበድረውን እንደው እኛ በቅ ስንል ደንገጥ ይልልናል። ሰው ማደር ያርጎልን ይሁን እንግዲህ። አዎ
ስሙንም መናገር ያልፈለገ ድምፁም እንዲቀረጽ ያልፈለገ አንድ አሚና ደግሞ እንዲህ ብሎኛል። ልመና የአባቴ ሆኖ እንጂ ጥሩ አርሶ አደር ነኝ። ደግሞም የናጠጥኩ ሀብታም ነኝ። እልፍኝና አዳራሽ ያለው ቤት አለኝ፣ በሬዎቹም አሉኝ። ግን ባለምን እቆመጣለሁ አለኝ። ከሰውነት ጋር በነበረኝ ቆይታ ሰውነት ከህዝቡ ብሎም ከማህበረሰቡ ራሱን ልዩ አድርጎ የገለጸበትን ሀሳቦች እንደገና ማስታወስ ጀመርኩ።
ለምን አትጣ ተልምን አትውጣ ነው ያለን የአሚና ገበሬ። የፍየል በሬ ታይቶ አይታወቅም። ሲጀመር ከሌላ ሰው ጋር አንጋባም።
ግን በአንድ ማህበረሰብ ውስጥ በተለይ ከባህል ጋር በተያያዘ ራስን አግዝፎ ወይም አሳንሶ ከፍ ሲል ራስን ልዩ ፍጥር አድርጎ መቁጠር መነሻው ምንድን ነው? በባህር ዳር ዩኒቨርሲቲ የስነ ባህል መምህር የሆኑትን ዶክተር ዋልተ ንጉስ መኮንን ጠየኳቸው።
እንግዲህ በእያንዳንዱ ማህበረሰብ ውስጥ የሚገለሉ ካስትድ የሆኑ ግሩፕስ አሉ። ራሳቸውን በተወሰነ ነገር ለይተው የሚታወቁ ማለት ነው። እንግዲህ አመጣጣቸውን ወደኋላ ሄዶ ማየት ይፈልጋል። ለምን ራሳቸውን በዚህ ባህል ውስጥ አኖሩ? ለምን በዚህ ተለይተው እንዲታወቁ አደረጋቸው? የሚለውን ወደኋላ ሄዶ መመርመር ይፈልጋል። ከመገኛ ቦታው አንጻር ሁሉ አንዳንዴ በሀብት ክፍፍል ወቅት ድርሻን አለመያዝ ማህበረሰቡ ካለው ሀብት ከሪሶርሱ በሚሻሙበት ጊዜ አንዳንዴ ዘግቶ መምጣት ሊሆን ይችላል። ቀድሞ የያዘው ኃይል ቦታውን ከተቆጣጠረው አሁን ለምሳሌ በእኛ ማህበረሰብ እነሱ ብቻ ሳይሆኑ የእጅ ሙያ ሃንድ ክራፍትም የተገለለ ነው፣ ካስትድ ነው ግሩፕስ። አሁን ከግብርናው በተለይ ግብርናው ነው ክብር ያለው ቦታ ያለው ማለት ነው። አሁን ግብርናው ቀድሞ የተሰራው ቦታውን የያዘው አካል አለ። ዘግቶ ደራሹን ላለማሳተፍ የተለያየ ስም የተለያየ መገለጫ በመስጠት የማግለያ ቴክኒኮች አሉ። የሀብቱ ተካፋይ ተቋዳሽ እንዳይሆኑ በጋብቻም ገብተው እንዳይተሳሰሩ በአንዱ መግቢያው መንገድ ጋብቻ ስለሆነ መተሳሰሪያው መንገድ አንዱ በዚህ ነው ሊገቡ የሚችሉ። ስለዚህ የጋብቻ እንዳይተሳሰሩ በመምረጫ መስፈርቱ ላይ የነውር ለምሳሌ በአጥንት በደም አንስማማም፣ በክብር አንመጥንም፣ አይመጥኑንም በሚል እንዳይቀላቀሉና ከተቀላቀሉም የሀብቱ ተካፋይ እንዳይሆን የማግለያ ቴክኒኮች በተለያዩ የዓለማችን ክፍሎች አሉ። እና ሁልጊዜ እንደዚህ ካስት ግሩፕስ ባሉበት ሶሳይቲ ውስጥ ሁልጊዜ ታቦስ አሉ፣ ነውሮች፣ የማግለያ የፒውሪቲ እና ዴንጀር የምላቸው የመንጻትና የመርከስ ሳቢዎች በጣም ጎልተው ይታያሉ። እነዚህ የማግለያ ቴክኒኮች ናቸው እና ብዙ የነውር አስተሳሰቦች ይጫራሉ።
እነዚህ ማህበረሰቦች መለያ ባህሪያቸውስ ምንድን ነው?
በጋብቻም ተለይተው ይታወቃሉ፣ በስራ መስካቸውም ተለይተው ይታወቃሉ፣ በአኗኗራቸውም ከሰዎች ጋር አይቀላቀሉም። ከራሳቸው ቡድን ውጭ ከሌላው ጋር በተለያዩ የማህበሪያ መተሳሰሪያ መንገዶች የመገናኘት እድላቸው ጠባብ ነው፣ አይተሳሰሩም። ለምሳሌ ሌላው ማህበረሰብ በዝምድና ሲርቅ፣ በስጋ ልገናኝ ሲል፣ በክርስትና፣ በጡት መጣባት፣ በማደጎ በተለያየ መልክ የመተሳሰሪያና ዝምድና የመፍጠሪያ መንገዶች አሉ። በንስሐ አባት በተለያየ ይገናኛል። እነዚህ ግን ከሌላው ማህበረሰብ ጋር የሚተሳሰሩባቸው መንገዶች በጣም ይላሉ እና ትክክለኛነታቸውን ለማጉላት ምንም አይነት የስነ ልቦና ጫና በውስጣቸው እንዳያድር ለመከላከል የሚተክሉት ደግሞ የእምነት ስርዓት አላቸው። ባህላዊ እምነት ለምሳሌ በዚህ በመለመናቸው ምክንያት ልመናን ወደው ሳይሆን ተገደው እንዳመጡት አድ ይተክላሉ እና ባይለምኑ ዕጣ ፈንታቸው ምን እንደሚሆን ማለት ነው። ስለዚህ ስነ ልቦናቸውን የማደላደያ ሌላ እንትን እንዳይጫናቸው ህይወታችንን ስሜት እንዳይሰማቸው ማምለጫ መንገድ በጽድቅ ይመስሉታል እና ለምሳሌ ከመንፈስ ቅዱስ ጋር ከኢዮብ ጋር እያነጻጸሩ ራሳቸውን ለተቀደሰ ነገር እየሰሩት እንደሆነና ወደ ልዩ ቦታ የሚያስገባቸው ስራ አድርገው ባህሉን ይተክሉበታል ማለት ነው። ስለዚህ ይሄ ነገር አለ። ስለዚህ አሁን ምንድን ነው በየትውልድ ውስጥ ይሄ ነገር እየሄደ ሲል ደካማ ስራ ባህልን ያመጣል። የልጆች የፈጠራ ችሎታቸው እየቀጨጨ ነው የሚሄድ። ትውልዱ ላይ ጥገኛ ጠባቂ ራሱን በተወሰነ በሌላው እጅ መስራት እየቻለ በሌላው እጅ እና ፕሮዳክቲቭ ሴክተሩ እየሞተ እየቀዘቀዘ ነው የሚሄድ። ስለዚህ በእኛ ሀገር አንዱ የስንፍና የስራ ማጣት አካባቢን ተካፍሎ ለመኖር አንዱ ምክንያት ይሆናል።
እንዲህ ነገሮች ሁሉ በየዘመኑ ሳይሆን በየጊዜው በሚቀያየሩበት ዓለም ውስጥ ሆነን ወደ ኋላ የኖረ ታሪክን አክብሮና አንግሶ በመያዝ ያውም የማይወዱትንና የማያከብሩትን ስራ እየሰሩ የሚኖሩ እነዚህ ሰዎች በምን አይነት የስነ ልቦና ተጽዕኖ ውስጥ ቢወድቁ ነው በማለት በባህር ዳር ዩኒቨርሲቲ ማህበራዊ ስነ ልቦና መምህር ከሆኑት ዶክተር ዮሐንስ አስማረ ጋር ቆይታ አደረጉ።
ማህበራዊ ተጽዕኖ የሚባል አለ በሳይኮሎጂ ወይም ሶሻል ኢንፍሉዌንስ የሚባል። ስለዚህ እያንዳንዱ ማህበረሰብ ወይም የማህበረሰብ አባል በማህበረሰብ ተጽዕኖ ውስጥ ይወድቃል። ያ ተጽዕኖ እንግዲህ አሉታዊም አዎንታዊም ሊሆን ይችላል። ግን ሁላችንም የዛ ባሪያዎች ነን ማለት ነው። በዛ ህግ ውስጥ ነው የምንተዳደረው ማህበራዊ ተጽዕኖ በሚባል እና ይሄ ማህበራዊ ተጽዕኖ ሶስት አይነት መገለጫ አለው። ማህበራዊ ተጽዕኖ ግን ከመጀመሪያው ወደ ሁለተኛው፣ ከሁለተኛው ወደ ሶስተኛው ስሜት ተጽዕኖ እየበረታ እና ግልጽ እየሆነ ቀጥተኛ ያልሆነው ቀጥተኛ እየሆነ ያንንም ነገር ለመፈጸም ተግባሩ ውስጥ ለመሳተፍ ያለን ምንትን ይሄን ጋር ሳይሄዳል ይሉ።
ስለዚህ እነዚህን ሰዎች ሶስተኛው ላይ ነው የምንጨምራቸው።
እንግዲህ ይመስልኛል የሶስቱም አይነት አንደኛ እንግዲህ እውቀት ምናምን የሚለው ነገር ባይሆን እንኳ ይሄ ኖርማቲቭ የሚባለው ባህሉ ሆኖ የቆየውን ነገር ጠብቆ መሄዱ ነገር እሱ ነገር አለ። ስለዚህ የመጀመሪያው መገለጫ አለ ማለት። ሁለተኛው ደግሞ አደራ ይባላል። ብዙ ጊዜ ይህንን ነገር ይህንን ባህል ለምሳሌ የቡና ሰረሞኒ ሊሆን ይችላል፣ የልብስ አለባበስ፣ የልብስ አይነቶች ምናምን ሊሆን ይችላል። ሌሎቹም ነገሮች አባቶች፣ ትላልቅ ሰዎች፣ የማህበረሰብ መሪዎች ይህን ነገር አደራ አጠናክራችሁ ቀጥሉበት ምናምን ብለው ለቀጣዩ ትውልድ ለአዲሱ ትውልድ አደራ ይሰጣሉ። ስለዚህ ሰዎች በዛ አደራ መሰረት በዛ ጥያቄ መሰረት ያን ባህል፣ ያን አለባበስ፣ ያን የጭፈራ አይነት፣ ያን የአመጋገብና ምግብ አይነት ሊቀጥሉበት ይችላሉ ማለት ነው። ከዚህ አንጻር ሁለተኛው መገለጫ አለ። ሶስተኛው ደግሞ ይሄንን ካላደረክ ለምሳሌ እኔ ኢንፎርማል የምሰማው ቀጥተኛ ባልሆነ መልኩ ለምሳሌ መቆመጥ ያመጣል፣ ይሄን ካልሰራ ሀብት አታገኝም ወይም ሌላ ጤና አታገኝም ምናምን ሊባሉ ይችላሉ ሰዎች። ስለዚህ ኮማንድ ያለው ማለት ነው። ማስፈራሪያ ያለው፣ ዛቻ ያለው፣ አደጋ እንዳለ የምናይበት ነገር አለ። ስለዚህ የሶስተኛው መገለጫ አለው ማለት ነው። እና በአብዛኛው የሶስቱን መገለጫ ይኖረዋል ብዬ ነው የሚወስደው።
ባሚናዎች ወይም በላሊበላዎች ዘንድ ባህልና ስራ ሆኖ የቀረውን ልመና ቅርጽና ይዘቱን ሊቀይር የሚያስችል መንገድ ይኖር ይሆን? ለዶክተር ዋልተ ንጉስ ያነሳሁት ጥያቄ ነበር።
ምንድነው አካታች ሲስተም መፍጠር ኢንክሉሲቭ ማድረግ ነው። ኢንክሉሲቭ ዝም ብሎ አይመጣም። የኢኮኖሚ አቅምሽ ሲደረጅ፣ የቴክኖሎጂ ሲስፋፋ፣ በሀገር ውስጥ ልዩ ልዩ የስራ መስኮች ሲመጡ ሲሰፉ፣ የትምህርት እድል ሲከፈት፣ የሰው ልጆች እውቀት እየሰፋ ሲሄድ፣ ከቦታ ቦታ የመንቀሳቀስ የግሩፑ በአንድ ቦታ ላይ ብቻ ታጥሮ የነበረው እንቅስቃሴው ሲመጣ እየተቀላቀለ ሲሄድ እየደከመ እና መጨረሻ ላይ ወደ እንደ ማንኛውም ማህበረሰብ ራሳቸውን የሚያስተዳድሩበት ሁኔታ ይከሰታል ማለት ነው። ስፔሻሊዜሽን ከመጣ የተለያዩ የስራ መስኮች ክብር ያገኛሉ። አሁን ለምሳሌ በቀደመው ዘመን ካየሽ የሽመና ሙያ የተናቀ ነው። በኛ ሀገር የብረታ ብረት ስራ የተናቀ ነው። አዝማሪ የተናቀ ነው። እነዚህ ሙያዎች አሁን ከግብርና ላይ ከሚተዳደር ሰው በላይ ሀብት ማመንጨት ጀምረዋል እና የተከበሩ ሙያዎች እየሆኑ ነው ሄዱ። ስለዚህ የተወሰኑ ሙያዎች ላይ የተንጠለጠለውን አስተሳሰብ አማራጮችን በማስፋት ቴክኖሎጂውን በማሳደግ በሰው ልጆች መካከል ያለው ምን እየሰፋ ሄዳል፣ እያደገ ሄዳል፣ እውቀቱ ይሰፋል፣ ይጨምራል። ስለዚህ በእንደዚህ አይነት መካኒዝሞች ናቸው እና ቁም ብሎ በአዋጅ የምታደርጊው አይደለም።
ዝግጅቴን እያጠናቀቅኩ ነው፣ ግን ከሰውነት ጋር በነበረኝ ቆይታ አንቺንማ ሳላሞግስሽ እንዲሁ አንሰነባበትም ብሎኝ ነበር። እኔም ለእናንተ መሰነባበቻ አደረግኩት። የከርሞ ሰው ይበለ
እንኳን ተገናኘ ለሆዴም ለቀልቤም ደስ አለው። ይበላል ገንዘቡ ሳንዱ አምላክ ባድለው። የኔ ሴት ወይዘሮ ሜሴት መይቲቱ ጥላት ምቀኛሽን ያስቀረው በከንቱ። ያንቺንስ ምቀኛ ያንቺን ሸረኛ በደሮ ጩኸቱ ያድርቀው መጋኛ። ባህያ ሰቅሎ ያዙረው እንደኛ። እመቤት የነበረ ነው መቼም ተልጆችሽ ጋር ያኑርሽ ዘላለም በዚህ ባለሽበት። እንደ ቢሻው ቢያደርግ በአምላክ ምን አለበት። እንካበኝና ሆዴን ይበለው ደስ ጥላትሽን ያውድመው እንደ ብርብራው ገብስ። እንዲያናያሽ እንዲያናያሽ እኔ ሴት ወይዘሮ ይኸው ነው እንግዲህ።
አመሰግናለሁ።
ሁላችሁ ግቡልኝ እናቴ።
አስቴር ምስጋናውንና እንግዶቿን እናመሰግናለን። በዚህ የጎሳዬ ተስፋዬ ዜማ እስከ ማጠቃለያ ዜና እንሸኛችሁ።
ሄድም ጸጥሩ ከደን ጫፌ ገብተሽ ከመንደሩ በማደጋው ሳይነጋገሩ እስቲ በይኝ እንዴት ነው አዳሩ
የቅዳሜ ምሽት ፕሮግራማችን እየተገባደደ ነው። የተከበራችሁ አድማጮቻችን የማጠቃለያ ዜና አሰምተን ይሆናል የምንሰናበተው። ለዛሬ አንድ ሁለት ደቂቃዎች አሉና አንድ ሙዚቃ መድገም ትችያለሽ እያለችኝ ነው ፕሮዲውሰራችን ብርሃን ኃይሉ። አስቴር አወቀ እንቁጣጣሽ እያለች ትሸኛ። መልካም አዲስ አበባ።
አድማጮች ለሙዚቃው ሰዓት አጥሮናል። የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር የሥራ አስፈጻሚ ኮሚቴ ዛሬ ስብሰባውን መጀመሩ ታውቋል። ስብሰባው በመጪው ድርጅታዊ ጉባኤ ዝግጅት ላይ እንደሚያተኩር ይነገራል። ኢትዮጵያ የባህር ኃይል እንዲኖራት ለማድረግ እንቅስቃሴዎች ተጀምረዋል ይላሉ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሰራዊት ዋና ኤታማዦር ሹም ጄኔራል ሰዓረ መኮንን። ጀነራል ሳረ ይህን ያሉት የሰሜን እዝ የሀገር መከላከያ ሰራዊት አዲሱን ዓመት ምክንያት በማድረግ በመቀሌ ከተማ ዛሬ ባዘጋጀው መድረክ ላይ መሆኑን በዚያ የሚገኙ ዘጋቢያችን ሙልጌታ አጽባ ገልጾልናል። በቀጣዩ አዲስ ዓመት በኢትዮጵያ ዘመናዊ ቴክኖሎጂ የበለጸገ ሰራዊት ለመገንባት ታቅዶ እየተሰራ መሆኑን ጀነራል ሳረ ገልጸዋል። ለዚህም መንግስት የተለያዩ አደረጃጀቶች ቀርጾ ስራዎችን ጀምሯል ብለዋል። ከነዚህ አደረጃጀቶች መካከል አገሪቱ በ2011 ዓ ም የባህር ኃይል ለመገንባት የሚያስችል ስራ የምትሰራ መሆኑ አንደኛው መሆኑን ተናግረዋል። የባህር በር የሌላት ሀገር የባህር ኃይል እንዳይኖራት የሚያግድ ነገር የለም ሲሉም አስረድተዋል። ዜናው አበቃ።
የአሜሪካ ድምጽ ራዲዮ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 3 ሰዓት እስከ 4 ሰዓት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም እዚህ ላይ ፈጸመ። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ብርሃን ኃይሉ መርታልናለች። ነገ እሁድ በ3 ሰዓት የራዲዮ መጽሔት ይጠብቃችኋል። አብራችሁ እንድታመሹ እንጋብዛለን። ለዛሬ አብራችሁን ስለቆያችሁ እናመሰግናለን።